ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው ጋቢና በሳምንቱ መጨረሻ በሻሸመኔ ከተማ ፈንጂ ይዟል በሚል ጥርጣሬ በተሰበሰቡ ሰዎች ጭካኔ በተሞላበት ሁኔታ የተገደለውን ወጣት ጉዳይ በተመለከተ የፍትህ አካላት ስራ መጀመራቸውን የክልሉ ባለስልጣናት አስታውቀዋል።
ክብር የሆነ የሰው ህይወት ነው ያለፈው። ያውም ደግሞ በጣም ዘግናኝ በሆነ ሁኔታ ነው የተገደለውና ትልቅ ሀዘን ነው እየተሰማን። ይህንን ጉዳት ያደረሱ ይህንን ወንጀል የሰሩትን ወዲያውኑ በመከታተል ቁጥጥር ስር ለማዋል ጥረት ተደርጓል። እስካሁንም ደግሞ ወንጀል ከፈጸሙ በኋላ ከቦታው የሸሹትንም ክትትል በማድረግ ቁጥጥር ስር ለማዋል እየተሰራ ነው የሚገኘው። እስካሁን አሁን 4 የመሆኑ ሰዎች በቁጥጥር ስር ውሏል።
የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ ናቸው። ዝርዝሩን ይዘናል። በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ህገወጥ ድርጊቶችና ስርዓት አልበኝነት እንዲቆም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ።
አንድነትን የሚያጎላ ስራዎች የተሰሩ ባሉበት ጊዜ አንዳንድ ቦታዎች ላይ የህግ የበላይነትን በመጣስ በእውነት ለማናችንም ለመናገር እንኳን የሚዘገንን ልዩ ልዩ ድርጊቶች ሲፈጸሙ ይሄ ስርዓት አልበኝነቱ መቆም እንዳለበት ይህንን የሚያደርጉ ወጣቶችን አንዳንድ የህብረተሰብ ክፍሎችን በግልጽ ገስጸዋል።
በሌላ ዘገባ የኢትዮጵያ አየር መንገድ በአፍሪካ የተለያዩ አየር መንገዶችን አቅም ለመገንባት ትርፋም አድርጎ የገበያ ድርሻን ለማስፋት በያዘው ጥረት ከናይጄሪያ አየር መንገድ የአመራርና የባለቤትነት ድርሻ እንዲኖረው የሚያስችል ጥያቄ ማቅረቡን አስታወቀ።
የናይጄሪያ መንግስት የናይጄሪያን አየር መንገድ በበለጠ ሁኔታ ትንሽ ችግር ገጥሟቸው ስለነበረ አየር መንገዱን በተሻሻለ ሁኔታ ለማደራጀት ለማዋቀር ሸሪኮች የመፈለግ ዓለም አቀፍ ቢድ ጋብዘው ነበር።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ቱርክ በተለያዩ የዩናይትድ ስቴትስ ሸቀጣ ሸቀጦች ላይ የቀረጥ ክፍያውን ከፍ እንደምታደርግ ዛሬ አስታወቀች። በሁለቱ ሀገሮች መካከል ያለው ግንኙነት እየሻከረ በሄደበት በአሁኑ ወቅት ሁለቱ ሀገሮች ሲነታረኩ ቆይተዋል። ቱርክ ከዩናይትድ ስቴትስ በምታስገባቸው ተሽከርካሪዎች፣ የአልኮል መጠጥ፣ ከሰል፣ ሩዝና የመዋቢያ ሸቀጦች ላይ ነው ቀረጥ የምትጨምረው። የቱርክ ምክትል ፕሬዚዳንት ፋውት ኦክቲ ሀገራቸው ቀረጥ የመጨመር እርምጃ የወሰደችው ከዩናይትድ ስቴትስ የሚደርስብን የኢኮኖሚ ጥቃትን ምላሽ ለመስጠት ነው ሲሉ በትዊተር ጽፈዋል።
በሌላ ዜና ጄኖዋ በተባለችው የኢጣሊያ ወደብ ከተማ ትላንት በተደረመሰው የአውራ ጎዳና ድልድይ ቢያንስ 37 ሰዎች መሞታቸውን የሀገሪቱ ባለስልጣኖች ገልጸዋል። ሞራንዲ የተባለው ድልድይ በከባድ ዝናብ ምክንያት በከፊል በተደረመሰበት ወቅት በርካታ ሰዎች አሁንም የገቡበት አልታወቀም። የመድን ሰራተኞች በስብርባሪ ውስጥ እየፈለጉ መሆናቸውም ታውቋል። ድልድዩ ሲደረመስ መኪኖች በ45 ሜትር ርቀት ወድቀው ተሰባብረዋል። ትልልቅ የሲሚንቶና የብረት ስብርባሪዎች ከድልድዩ ስር በነበረው የኢንዱስትሪያል ፓርክ መጋዘኖች ላይ ጉዳት አድርሰዋል።
ታሊባን ዛሬ ሊነጋጋ ሲል በሰሜን አፍጋኒስታን በሚገኝ ወታደራዊ ሰፈር ላይ ባደረሰው ጥቃት ቢያንስ 40 የጸጥታ ኃይል አባላት ተገድለዋል። በሀገሪቱ ዙሪያ የሚካሄዱት የአማጽያን ጥቃቶች በመንግስት ኃይሎች ላይ ከባድ ጉዳት እያደረሱ ናቸው። ከሞቱት መካከል 31 የሀገሪቱ ብሔራዊ ሰራዊት ወታደሮችና 9 ፖሊሶች እንደሚገኙባቸው አንድ ስማቸውን ለመግለጥ ያልፈለጉ ጥቃቱ በተፈጸመበት አካባቢ ያሉ ባለስልጣን ለአሜሪካ ድምፅ ተናግረዋል።
በመጨረሻም አንድ አጥፍቶ ጠፊ በአንድ የካቡል የትምህርት ተቋም ላይ ባፈነዳው ፈንጂ ቢያንስ 48 ሰዎች አልቀዋል፣ በርካታ ሌሎች ደግሞ ቆስለዋል። ፍንዳታው የደረሰው በሀገሩ የሰዓት አቆጣጠር ከቀኑ 10 ሰዓት ላይ ሲሆን ተማሪዎች ትምህርት ላይ እንደነበሩም ተዘግቧል። የቆሰሉት ሆስፒታል ተወስደዋል ሲሉ የካቡል ፖሊስ ቃል አቀባይ ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ታሊባን ጥቃቱን አልፈጸምኩም ሲል አስተባብሏል። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ሁኑ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር ነው።
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በሳምንቱ መጨረሻ በሻሸመኔ ከተማ ፈንጂ ይዟል በሚል ጥርጣሬ በተሰበሰቡ ሰዎች ጭካኔ በተሞላበት ሁኔታ የተገደለውን ወጣት ጉዳይ በተመለከተ የፍትህ አካላት ሥራ መጀመራቸውንና እስካሁን አራት ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ባለሥልጣናት አስታውቀዋል። ሙክታር ጀማል ከአዳማ ዝርዝሩን ልኳል።
ወንጀሉን በተመለከተ መንግስት ጥልቅ ምርመራና ክትትል እያደረገ መሆኑን እየተናገሩት የኦሮሚያ ኮሙኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ የኦሮሚያ ብሔራዊ ክልላዊ መንግስት ለተፈጸመው ኢሰብአዊ ድርጊት ከፍተኛ ሀዘን እንደተሰማው ጉዳዩን ለማጣራትና ወንጀለኞችን ለህግ ለማቅረብም ክትትልና ምርመራ እየተደረገ መሆኑን ለአሜሪካ ድምጽ ተናግረዋል።
የሞተው የሰው ልጅ ነው። ክብር የሆነ የሰው ህይወት ነው ያለፈው። ያውም ደግሞ በጣም ዘግናኝ በሆነ ሁኔታ ነው የተገደለውና ትልቅ ሀዘን ነው እየተሰማን። ይሄንን ጉዳት ያደረሱ ይሄንን ወንጀል የሰሩትን ወዲያውኑ በመከታተል ቁጥጥር ስር ለማዋል ጥረት ተደርጓል። እስካሁንም ደግሞ ወንጀል ከፈጸሙ በኋላ ከቦታው የሸሹትንም ክትትል በማድረግ ቁጥጥር ስር ለማዋል እየተሰራ ነው የሚገኘው። እስካሁን አራት የሚሆኑ ሰዎች በቁጥጥር ስር ውሏል። ነገር ግን ይሄ ያለቀ ጉዳይ አይደለም፣ ምክንያቱም ከዚህ ቁጥር ሊበልጥ ይችላል የሚል ጥርጣሬ ስላለን ስራ እየተሰራ ነው የሚገኘው ማለት ነው።
በጥቃቱ ወቅት የሟቹ ልብስ ወልቆ ለምርመራና ማንነቱን ለማግኘት ፍንጭ የሚረዱ መረጃዎች ደብዛቸው መጥፋቱን ተከትሎ የሟቹን አድራሻና ማንነት በቀላሉ ለማግኘት ፖሊስ ሲቸገር እንደነበረም የኦሮሚያ ብሔራዊ ክልላዊ መንግስት ተናግሯል። ነገር ግን የሟቹን ማንነት ለመለየት ሲደረግ በነበረ ምርመራ የመረጃ ፍንጮች ተገኝተዋል፣ የበለጠውኑ ምርመራም እየተደረገበት ነው ብለዋል የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ።
አሁን በምርመራ የተደረሰበት የተጠየቀ የሟቹ አይደንቲቲ የዛው የአርሲ ነገሌ አካባቢ እንደሆነ ነው የተገለጸው። ስፔሲፊካሊ የትኛው ቀበሌ እንደሆነ የሚገለጽ ሆኖ ወረዳው ሄባን አርሲ የሚባል ጎልጅታት የሚባል አካባቢ እንደሆነ ነው የተገለጸው። ይህንን ፖሊስ ምርመራ ያደረገ ስለሆነ እነሱ ሲጨርሱ የሚገለጽ ይሆናል። ነገር ግን የዛው አካባቢ ተወላጅ እንደሆነ ነው። ከዚህ ጋር ተያይዞ ሆም ብሎ ሰዎች የብሔር መልክ እንዲይዝ የሞከሩበት ሁኔታ አለ። ይሄ ትክክል አይደለም። በቅርብ ጊዜ እንደምናየው ሰዎች በግለሰብ ደረጃን በሚጋጩበት ጊዜ ቶሎ ወደ ብሔር የመውሰድ ነገር አለ። ይሄ ለማንም አይጠቅምም። ወይ ደግሞ ሃይማኖት መልክ እንዲይዝ የሚሞከርበት ሁኔታ አለ። ይሄ ማንንም አይጠቅምም። ይሄ የሰው ልጅ ነው የተገደለው። ሁላችንም ያሳዝነናል። ይሄ መሆን የለበትም። እንደዚህ አይነት የተበላሸ አመለካከት ያላቸው ሰዎች እንዲቀየሩ መስራት አለብን።
ይህ አይነቱ እንድምታ በተለያዩ የሀገራችን ከተማዎችና አካባቢዎች እየታየ የመጣና በጣም አስጊ እንድምታ መሆኑን የተናገሩት ዶክተር ነገሪ የተፈጸመውን ኢሰብአዊ ድርጊት ወደ ተለያየ አጀንዳዎች በመለወጥና የበለጠ ሆኖ ህዝባችን መሀል ግጭትና ችግር ለመፍጠር እየተንቀሳቀሱ ያሉ አካላቶችን የሀገራችንን ባህልና ትውፊት ሰብአዊነት አስተሳሰብ የማይወክሉ ብለዋቸዋል። ወጣቶቹም ቢሆኑ ችግር በተፈጠረበት ጊዜ በስሜት ወደ እርምጃ ከመግባት ይልቅ ለጸጥታ አካላት ማሳወቅ እንዳለባቸው ነው የተናገሩት።
ማንኛውም ሰው ግን ቢያጠፋው እንኳን መለመድ ያለበት በዚህ ሁኔታ መገደል ይቅርና መነካትም የለበትም፣ መደብደብም የለበትም። በህግ የሚመራ ሀገር ውስጥ ነው ያለ ነው። ችግርም ቢፈጠር የህግ አካላት አሉ። ወደ ህግ አካል ማቅረብ ነው እንጂ በዚህ ሁኔታ ሰውን የሚገሉ አመለካከታቸው እየተበላሸ በክፋት እየተሞሉ አካላት ለማንም የማይበጁ የየትኛውም ቋንቋ፣ የትኛውም ብሔር፣ የትኛውም ሃይማኖት የማይወክሉ ሀረመኔ አመለካከት የተሞሉ ሰዎች እንደሆኑ ነው የምንገልጸውና ከህግ እንደማይመልጡና አስፈላጊው ህጋዊ እርምጃ እንደሚወሰድ ነው መግለጽ የምንፈልገው።
በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ከተሞችና አካባቢዎች መሰረተ ቢስ መረጃዎችን በመንዛት ህዝብና ሀገር ላይ የተለያዩ የጉዳት ለማድረስ እየተንቀሳቀሱ ያሉ አካላት አሉ ያለው የኦሮሚያ ፖሊስ ኮሚሽን ለአብነት ባሌ ጎባ ላይ፣ ሻሸመኔና በቅርብ አዳማ ላይ የተፈጠሩትን ግጭቶችና ምክንያቶች ሌላ ስምና ስያሜ በመስጠት የበለጠውኑ የሰው ስሜት በመቀስቀስ አደጋ መፍጠር የሚፈልጉትን ፖሊስ ተከታትሎ እርምጃ እንደሚወስድም በኦሮሚያ ፖሊስ ኮሚሽን የወንጀል መከላከል ኃላፊ ምክትል ኮሚሽነር ጀነራል ደቻሳ ቢቲማ ለአሜሪካ ድምጽ ተናግረዋል።
የተለያዩ ነገሮች አሉ እዚህ አካባቢ። አሁን ያለው አወርነስ ምን ሴንሲቲቭ ነገር እንዳለ ይጠቀሙበትና ጸረ ሰላም የሆኑ ኃይሎች ህዝብን ከህዝብ ጋር የማጋጫት ሁኔታዎች አሉ። ይህንን አውቆ ደግሞ ህብረተሰቡም መጠንቀቅና ከማን መጣ ከምን መጣ የምለው ነገር ሳይረዳና ሳይገናዘብ ወደማይሆን አቅጣጫ ህዝቡ መምራት የለበትም። ፖሊሶቻችንም ይህንን ህዝብ የማስገንዘብ ስራን እየሰራ ነው። በተጨማሪ ደግሞ ወደዚህ ችግር የሚገቡትና ችግር የሚፈጥሩትን ሰዎች ላይ እርምጃ የመውሰድ አጠናክረን የምንቀጥልበት ሁኔታ ይኖራል። ይህንን በተጨባጭ አሁን ወደ ስራ ገብተን የምንሰራባቸው ስራዎች እንዳሉ ነው።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ህገወጥ ድርጊቶችና ስርዓት አልበኝነት እንዲቆም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። ሰባት መስራች አባላት ያሉት ጉባኤ ጠቅላይ ጸሐፊ መጋቤ ዘሪሁን ደጉ ተቋማቱን የሚመሩት የሃይማኖት አባቶች በጋራ ስለሰጡት መግለጫ ለአሜሪካ ድምጽ ሲናገሩ ሁሉም የሃይማኖት አባቶች በሀገሪቱ እየተፈጠረ ያለውን ችግር አውግዘው ህጉ በሚፈቅደው መሰረት መንግስት የህግ የበላይነትን እንዲያስከብር ጠይቀዋል ብለዋል። የፌዴራል አርብቶ አደር ልማት ጉዳዮች ሚኒስትር ዴኤታ አቶ አወል ወግሪስ በበኩላቸው መስሪያ ቤታቸው ሁኔታውን ለማረጋጋት ከሃይማኖት ተቋማት ጉባኤ ጋር አብሮ እንደሚሰራ ገልጸዋል። ጽዮን ግርማ ዝርዝር አላት።
በኢትዮጵያ ከሶማሌ፣ ከኦሮሚያ፣ ከአማራ፣ ከደቡብና ከሌሎች ክልሎች የግጭት ግድያ፣ ንብረት ማውደም፣ የመፈናቀልና ያለመረጋጋት ዜናዎች በየቀኑ እየወጡ ነው። በሰባት የሃይማኖት ተቋማት የተመሰረተው የሃይማኖት ተቋማት ጉባኤ ይህንኑ በሀገሪቱ የተከሰተውን ችግር አውግዞታል። ከስምንት ዓመታት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ሰባተኛ ቀን አድቬንቲስት፣ የኢትዮጵያ ቃለ ሕይወትና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ቤተ ክርስቲያን በአጠቃላይ ሰባት ሆነው ያቋቋሙት የኢትዮጵያ ሃይማኖት ጉባኤ ተቋማት ጠቅላይ ጸሐፌ መጋቤ ዘሪሁን ደጉ የሃይማኖት አባቶቹ በጋራ ስለሰጡት መግለጫ ጠይቂያቸው ነበር።
ሰባቱም የሃይማኖት አባቶቹ በአጋጣሚ ሁሉም ነበሩ። ሳብሎ የመልእክቱ ዋና ጉዳዮች ሶስት ነጥቦች ላይ ያተኮረ ነው መግለጫው። የመጀመሪያው ሰሞኑ በኢትዮጵያ ሶማሌ ክልል በጅጅጋ በተፈጠረው እንደዚሁም ቅዳሜና እሁድም እንደዚሁ ሻሸመኔ አካባቢ በሰሙት ባዩት፣ በአብዛኛው ግን ቀድሞ የነበረው መረጃ የነበረው እና የእኛም ሰዎች እዛ ያሉት በሰጡን መረጃ የሃይማኖት አባቶቹ የሰጡት ሶማሌ ክልል ላይ በጅጅጋ ከተማ በተፈጠረው ጥቃት ቤት ንብረታቸው ለወደመባቸው፣ ሕይወታቸውን ላጡ ዜጎቻችን ያንን የሀዘን መግለጫ ነው እዚህ ላይ የሰጡትና ድርጊቱም ደግሞ የትኛውንም ሃይማኖት የማይወክል ፍጹም ተገቢ ያልሆነ ብቻ ሳይሆን ህገ ወጥ የሆነም በህግም የሚያስጠይቅ ወንጀልም የሆነ ከሃይማኖት አንጻርም ደግሞ የትኛውንም ሃይማኖት የማይወክል ይህ ሃይማኖታዊ የሆነ ነገር እንደተፈጸመ ጠቅሰው ይህንን ድርጊቱን በጋራ ሰባቱም አንድ ላይ ነው ያወገዙት። የመጀመሪያው መልእክታቸው እሱን ማውገዝ ነው።
ሌላው የሃይማኖት አባቶቹ መልእክት ስርዓት አልበኝነት ላይ ያተኮረ ነበር ብለዋል መጋቤ ዘሪሁን።
ሀገራችን በአሁኑ ጊዜ ከፍተኛ የሆነ ያው የለውጥ እንቅስቃሴ ውስጥ ነው አገሪቱ ያለችው። እንግዲህ ወደ ዲሞክራሲ፣ ወደ ፍትህ፣ ወደ እኩልነት፣ ወደ አብሮነት በተለይም ደግሞ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከመጡ በኋላ ከፍተኛ የህብረተሰብ ኢትዮጵያዊነት ላይ በሀገር ውስጥም በውጭም አንድነትን የሚያጎላ ስራዎች የተሰሩ ባሉበት ጊዜ አንዳንድ ቦታዎች ላይ የህግ የበላይነትን በመጣስ በእውነት ለማናችንም ለመናገር እንኳን የሚዘገንን ልዩ ልዩ ድርጊቶች ሲፈጸሙ ይሄ ስርዓት አልበኝነቱ መቆም እንዳለበት ይህንን የሚያደርጉ ወጣቶችን አንዳንድ የህብረተሰብ ክፍሎችን በግልጽ ገስጸዋል። ወጣቱ መስመር ይዞ በሀገር ውስጥ የተጀመረው ለውጥ አግባብነት ባለውና ስርዓት ባለው መንገድ በመደገፍና የሀገርን ሰላምና ልማት እንዲሁም እድገት ከመደገፍ ውጪ ሌሎች ህገወጥ የሆኑ ነገሮች በሰው ንብረት ላይ በሰው ህይወት ላይ በሰው ንብረት ላይ የሚደረጉ ነገሮችን እና ስርዓት አልበኝነቱ በአስቸኳይ እንዲቆም መንግስትንም አሳስበዋል። መንግስት ደግሞ ይህንን የማድረግ ኃላፊነት እንዳለበት በጥብቅ አሳስበዋል።
በመጨረሻም የሰባቱም የሃይማኖት ተቋማት የሚመሯቸው የልማት ድርጅቶች በጋራ ሆነው ለተፈናቀሉት ዜጎች ድጋፍ ለመስጠት ተስማምተዋል ብለዋል።
እና በጋራ እና በተናጠል የልማት ስራ እንዲሰሩ መልሶ የማቋቋም የጊዜያዊ ምግብም መጠለያም ላይ እንደዚሁ በልዩ ልዩ መንገድ ተሳትፎ እንዲያደርጉ ለተቋማቱ መመሪያ ሰጥተዋል። እና መግለጫ አንዱ ለየት የሚያደርገው የሃይማኖት አባቶቹ ብቻ ሳይሆን የተገኙት የእነሱ የልማት ድርጅቶች ተወካዮችም ኃላፊዎችም ተገኝተዋል። ለነሱ መመሪያ ሰጥተው በጋራ ሆነው በጌዲዮ ዞንም በተከሰተው መፈናቀል እንደዚሁ ድጋፋቸውን እያደረጉ ቆይተዋል። አሁንም እሱን እንዲቀጥሉ ደግሞ በቅርቡ በጅጅጋ ከተማ በኢትዮጵያ ክልል በተፈጠረው እንደዚሁ የልማት ስራ በማድረግ ድጋፍ እንዲያደርጉ መልሶ የማቋቋሙ ስራ ውስጥ እንዲገቡ መመሪያ የሰጡበት ስብሰባ ነበር የትላንትናው።
በመንግስት በኩል ይደረግ የተባለው መንግስት ሊወስድ ይገባል የተባለው እርምጃ ምን አይነት እርምጃ ነው?
አዎ እንግዲህ የሃይማኖት አባቶቹ በየተራ እዛ ላይ የሰጡት በመንግስት በኩል የህግ የበላይነት መከበር አለበት። አንዳንድ ቦታ ላይ እንደምናየው ስርዓት አልበኝነት እየታየ መጥቷል። ስርዓት አልበኝነቱን መንግስት ህጉ በሚፈቅደው መሰረት ይሄንን የመጠበቅ ዜጎች መቼም ገብተው የሚወጡት መንግስትን በመተማመን ነው እንቅስቃሴ የሚደረገው። የመንግስት ደግሞ አንዱ ትልቁ ሪስፖንሲቢሊቲ የዜጎችን ሰላም መጠበቅ ነው እና በመንግስት ተማምኖ ነው ህዝብ የሚኖረው እና ስለዚህ በህዝብ መካከል ጥርጣሬ እንዲፈጠሩ የሚያደርጉ አካላት ካሉ እና ደግሞ በዚህ በተለይ ደግሞ ህዝቦች የእርስ በርስ መተማመን እንዳይኖር ኢንቴንሽናሊ የሚሰሩ አካላትም ካሉ ይህንን መንግስት በራሱ መንገድ ሄዶ የህግ የበላይነትን ግን ማስጠበቅ አለበት። ይሄ ያለው ለውጥ ሁሉም የሃይማኖት አባቶች የሚደግፉት የኢትዮጵያ ህዝብ የሚደግፈው ሁላችን አብረን የቆምንለት እና የተሰለፍንበት የለውጥ ሂደት ውስጥ ነው ሀገራችን ያለችው። ይሄ ወደ ኋላ እንዳይመለስ የህግ የበላይነት ትኩረት እንዲሰጠው የሚል ነው በጥቅሉ ያስተላለፉት።
ይህን መልእክታችሁን በመገናኛ ብዙሃን ከመግለጽ ውጪ ለመንግስት አካላት በአካል ያቀረባችሁበት ያናገራችሁበት ወይም የተነጋገራችሁበት መንገድ አለ?
ይህንን ነጥብ ከሚመለከተው አካል ጋር ለመነጋገር ቀጠሮ ጠይቀናል። ጥያቄዎቹ በአግባብ ለመንግስት እንዲደርሱ በሚል አስቀድመን ከፌዴራልና አርብቶ አደር ልማት ጉዳዮች ሚኒስትሩ ጋራ በዚህ ጉዳይ ላይ ውይይት ለማድረግ ከዛም ደግሞ ከክቡር ጠቅላይ ሚኒስትራችን ከዶክተር አብይ አህመድ ጋራ ውይይት ለማድረግ አስበናል። ከጠቅላይ ሚኒስትሩ ጋራ ለመወያየት ቀጠሮ ጠይቀናል። ውይይት ይካሄድበታል በቅርቡ።
የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስትር ዴታ አቶ አወል ወግሪስ ከሃይማኖት ተቋማቱ ጉባኤ ጋር አብረው ሲሰሩ መቆየታቸውን ገልጸው በቀጣይም አብረን ለመስራት ዝግጁ ነን ብለዋል።
እነዚህ ጅብሮች በተለይ የሃይማኖት ተቋማት የበላይ ጠባቂዎች፣ የሃይማኖት ተቋማቱ የየሃይማኖቱ የእነሱ ተከታዮች ባሉበት በየክልሉ መድረኮች እናዘጋጃለን። በእነዚህ መድረኮች ስለ ሰላም እሴት ሃይማኖት ተቋማትም ይሁን የሃይማኖት ተከታዮች መካከላቸው የሚፈጠር ችግር ካለ በሰላማዊ መንገድ እንዴት መፍታት እንደሚችሉ ከየክልሉ መንግስታት ጋር ሆነን ሌሎች ደግሞ ባሎች ሰዎችን በመጨመር መድረኮችን በመፍጠር እየሰራ ነው ያለ ነው። አሁን ነው አጠናክረን የምንቀጥል ይሆናል።
በኢትዮጵያ ካለፈው ቅዳሜ ጀምሮ በሶማሌ ክልል ጅግጅጋና የተለያዩ የክልሉ ከተሞች በሻሸመኔ፣ በምስራቅ ሀረርጌና የተለያዩ አካባቢዎች የተከሰቱ ግጭቶችና ጥቃቶች እስካሁን ቁጥራቸው በውል ያልታወቁ ሰዎች መሞታቸውና ዛሬም ድረስ በተለያዩ ቦታዎች ግጭቶች መኖራቸውን የሚወጡት ዘገባዎች ያስረዳሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፈው። የኢትዮጵያ አየር መንገድ በአፍሪካ የተለያዩ አየር መንገዶችን አቅም ለመገንባት ትርፋማ አድርጎ የገበያ ድርሻን ለማስፋት በያዘው ጥረት ከናይጄሪያ አየር መንገድ ጋር ያመራርና የባለቤትነት ድርሻ እንዲኖረው የሚያስችል ጥያቄ ማቅረቡን አስታወቀ። በቶጎና ማላዊ አየር መንገዶች የባለቤትነትና አስተዳደራዊ አገልግሎት ድርሻ ያለው አየር መንገድ የገበያ ድርሻውን ለማስፋፋት የሚያደርገው ጥረት በዚህ ዓመት ከዚህ በፊት ታይቶ የማይታወቅ ትርፍ እንዳስገኘለት ጠቁሟል። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማስጌር የአየር መንገዱን የሰሜን አሜሪካ ስራ አስኪያጅ አቶ ንጉሱ ወርቁን አነጋግሯል በተከታዩ ዘገባ።
የናይጄሪያ መንግስት የናይጄሪያን አየር መንገድ በበለጠ ሁኔታ ትንሽ ችግር ገጥሟቸው ስለነበረ አየር መንገዱን በተሻሻለ ሁኔታ ለማደራጀት ለማዋቀር ሸሪኮች የመፈለግ ዓለም አቀፍ ቢድ ጋብዘው ነበር። በዛ መሰረት ኢትዮጵያ አየር መንገድ ጥያቄውን በማሰብ እና ሰፋ ያለ ፕሮፖዛል አቅርበናል። ካፒታልም ኦነርሺፕ ለመግዛት ወይም ኢንጀክት ለማድረግ ሞደርን አውሮፕላኖች ለማቅረብ በአጠቃላይ ዊን ዊን ሁለቱም የኢትዮጵያ አየር መንገድ ወይም የኢትዮጵያ መንግስት ወይም ናይጄሪያ መንግስት እና የናይጄሪያ አየር መንገድ ተጠቃሚ የሚሆኑበት ፕሮፖዛል አቅርበናል። እንግዲህ ዝርዝሩ የመጨረሻ ደረጃ ስላልደረሰ ይህን ያህል ብር ነው የምንከፍለው፣ ይህን ያህል ነው የምናደርገው የሚል መስጠት አንችልም በአሁኑ ሰዓት። ነገር ግን ሰፋ ያለ ትብብር ማድረግ የምንፈልግ መሆናችንና የወሰን መሆናችንን የሚገልጽ ዶክመንት አስገብተናል ማለት ነው።
እንግዲህ በዚህ አስተዳደሩን የኩባንያውን አስተዳደር የሚወስድ ነው ወይስ የኢትዮጵያ አየር መንገድ ደግሞ የባለቤትነት ድርሻ አክሲዮንም የሚወስድ ነው? ሁለቱን ማረጋገጥ ስለፈለኩ ነው።
አዎ፣ ማኔጅመንት ኮንትራክትንም ይጨምራል፣ ካፒታል ኦነርሺፕንም ይጨምራል። እንግዲህ ይሄ የኛ ፕሮፖዛል ነው። በሂደት ተነጋግሮ የሁለቱ ሀገር መንግስታት እና የሁለቱ ሀገር አየር መንገዶች ተነጋግረው የሚስማሙበት ነገር ነው። እኛ ሰፋ ያለ ማኔጅመንትን በኩል በአየር መንገድ ጥሩ ኤክስፔሪንስ ላለው ለብዙ ዘመናት እኛም ኤክስፔሪንስ ሼር የምናደርግበት እነሱም ደግሞ ያላቸውን ኤክስፔሪንስ አብሮ የሚሰራበት ማኔጅመንት ኮንትራትንም ባለቤትንም ያካተተ ፕሮፖዛል ነው የቀረበው።
የኢትዮጵያ አየር መንገድ ሌሎች በአፍሪካ የሚንቀሳቀሱ አየር መንገዶችን በርካታ አይነት አገልግሎቶች ይሰጣል። በአስተዳደርና በአመራርም ሆነ እንደዚሁ ደግሞ አክሲዮን ድርሻ በመግዛት ሌሎች አብረዋችሁ የሚሰሩ የአየር መንገዶች የትኞቹ ናቸው? ከዚሁም ጋር ተያይዞ ደግሞ የስልጠናና የጥገና አገልግሎትም ትሰጣላችሁ? ይህን ጠቅለል አድርገው ቢያስረዱኝ።
እኛ በአጠቃላይ ኢትዮጵያ አየር መንገድ እርዳታን በአፍሪካ ገበያ ላይ በተመለከተ በአሁኑ ሰዓት የኢትዮጵያ አየር መንገድ አፍሪካ ከዓለም አቀፍ ከአፍሪካ ተነስቶ ወደ ተቀሩት ዓለማት የገበያ ድርሻ ወይም ማርኬት ሼር የሚባለው የአፍሪካ አየር መንገዶች 20% እያገኙ አፍሪካ ያልሆኑ አየር መንገዶች 80% ገበያውን እየተቆጣጠሩ ስለሆነ እኛ የምንለው አትሊስት ፌር ለመሆን 50-50 እኩል እኩል የገበያ ድርሻ ማግኘት አለብን። ከአፍሪካ ወደ ተቀሩት ዓለም የሚሄድ ወይም ከተቀሩት ዓለም ወደ አፍሪካ የሚሄደው የገበያ ድርሻ እኩል እኩል ለማድረግ ኢትዮጵያ አየር መንገድ ብቻውን መስራት አይችልም፣ የለበትም። ስለዚህ ብዙ አየር መንገዶች እንዲቋቋሙ እንፈልጋለን። ከዚሁ የተነሳ ነው እስካሁን ቶጎ ላይ አስካይ አየር መንገድ ተቋቁሟል፣ በጥሩ ሁኔታ ነው ያለው። ማላዊ ላይ ማላዊ አየር መንገድ ተቋቁሟል፣ ስራ ላይ ነው ያለው፣ ጥሩ ነው። ከዛ በተረፈ በንግግር ደረጃ ቻድ አለ፣ አሁን ናይጄሪያ አለ እና ሌሎችም ብዙ በድርድር ላይ ያሉ በመገዛት በፕሮሰስ ላይ ያሉ አየር መንገዶች አሉ። ዋና አላማችን የገበያ ድርሻውን ፌር ለማድረግ ለአፍሪካ አየር መንገዶች ተገቢ እኩል እኩል እንኳን የምናገኝበትን ለመፍጠር ነው።
እንግዲህ የኢትዮጵያ አየር መንገድ በስኬቱ በመንግስት ስር የሚሰራ ሆኖ የመንግስት ባለቤትነት ያለው አየር መንገድ ሆኖ ግን እንደ ንግድ ተቋም በአግባቡ ስራውን በመስራት በኢትዮጵያ ውስጥ ከሚመሰገኑ ድርጅቶች ግንባር ቀደሙ የኢትዮጵያ አየር መንገድ ነው። በእርግጥ በቅርቡ ወደ ግል ይዞታ የመዛወርም ውሳኔ በጠቅላይ ሚኒስትሩ ተገልጿል። ግን እንዲያው በአጠቃላይ ዘንድሮ ስራችሁ ምን ይመስል ነበረ? ትርፋችሁስ እንዴት ነው? የኩባንያችሁ በቅርቡ ስላወጣችሁት።
በአጠቃላይ እንግዲህ የኢትዮጵያ አየር መንገድ አንተም እንደገለጽከው የመንግስት አየር መንገድ ነው። 100% በኢትዮጵያ መንግስት ወይም የኢትዮጵያ ሕዝብ ንብረት ነው ማለት ነው። ነገር ግን 100% ማኔጅመንት አውቶኖሚ ወይም የማኔጅመንት ነጻነት ያለው አየር መንገድ ነው። መንግስት በፖሊሲ በዳይሬክሽን እርዳታ ያደርግልናል፣ ቦርዱ ያደርግልናል። ማኔጅመንቱ ግን ደጋግሜ ማረጋገጥ የምፈልገው 100% ምንም አይነት በምናወጣው ስትራቴጂ በኦፕሬሽን ላይ ምንም አይነት ተጽዕኖም ሆነ ማናቸውም አይነት ችግር አይደርስበትም። ማኔጅመንቱ ነጻ ሆኖ ስለሚሰራ ሰራተኞቹን በማስተባበር ከቦርድ አባላት ከማኔጅመንቱ አንድ ሆኖ በመስራት ገቢ የመጨመር ስራ፣ ወጪ የመቀነስ ስራ፣ የመንገደኞች አገልግሎት የማሻሻል ስራ፣ 24 ሰዓት የሚካሄዱ ስብሰባዎች፣ ኢትዮጵያ አየር መንገድ ውስጥ የሚሰሩ ስራዎች በአራት ቢኤስሲ ብለን እንደውም ብዙ ጊዜ እንገልጻቸዋለን። የገቢ መጨመር ስራ፣ ወጪ መቀነስ ስራ፣ ሰራተኞች ስልጠና ስራ፣ የአሰራር ቅልጥፍና ስራ፣ እነዚህን ስለምንሰራ በዚህ አመት ጥሩ ፐርፎርማንስ፣ ጥሩ ገቢ፣ ጥሩ ፕሮፊት ትርፍም ያደረግንበት ሪከርድ የተመዘገበበት እና ጥሩ አመት ነበር ማለት ይቻላል።
እሺ፣ በጣም ነው የማመሰግነው አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ ለሰጡኝ ማብራሪያ አመሰግናለሁ።
አመሰግናለሁ ሄኖክ፣ እኔም ስለጋበዝከኝ በጣም አመሰግናለሁ።
የምትከታተሉት ጋቢና ቪኦኤ ነው። ተከታዩ ዘገባችን ወደ ጎረቤት ኬንያ ይወስደናል። ኬንያ የህጻናት ሞትን ቁጥር ለመቀነስ የእናት ጡት ወተት ባንክ ልትጀምር ነው። የእናት ጡት ወተት ለሚያስፈልጋቸው ህጻናት በመሰብሰብና በማስቀመጥ ከአፍሪካ ሁለተኛዋ ሀገርም ትሆናለች። ዘገባው የሪል ኦንቦርድ ነው። መስታወት አረጋው ታቀርበዋለች።
የጆሹዋ ኦኩሙ ባለቤት ሜሪ ሙዋንጃ ከ18 ዓመት በፊት በፓምዋኒ ሆስፒታል በወሊድ ላይ በገጠማት ችግር ሕይወቷ ቢያልፍም ሕፃኗ ግን በሕይወት ልትተርፍ ችላለች።
Milk, which is called Tuzo. So, you know, by that time, Tuzo was not diluted.
ልጅን ወደ ቤቴ ይዤ ስገባ ቱዞ የተባለ የታሸገ ወተት መግባት ጀመር። እንዳሁኑ በዛን ጊዜ ቱዞ ወተት ለአራስ ልጅ ተመጣጥኖ የተሰራ አልነበረም። ነገር ግን አማራጭ ስላልነበረኝ እሱኑ ነበር የማጠጣት። እናቷ በሕይወት ብትኖር ኖሮ የተሻለ ጤናማ ሆና ታድግልኝ ነበር።
በኬንያ እንደ ኦኩሙ ሚስቶቻቸውን በወሊድ ምክንያት በሞት ለተነጠቁ ወላጅ አባቶች ለአራስ ልጆቻቸው ሊመግቡ የሚችሉት ከበጎ ፈቃደኞች የተገኘ የእናት ጡት ወተት በቅርቡ መከፋፈል ይጀምራል። በናይሮቢ የሚገኘው የፓምዋኒ ሆስፒታል የእናት ጡት ወተት ማጠራቀሚያ ባንክንና የማከፋፈል ስራ ለመጀመር ዝግጅቱን ጨርሷል። ከደቡብ አፍሪካ ቀጥሎ ሁለተኛው የእናት ጡት ወተት ባንክ ይሆናል ማለት ነው። የኬንያ የጤና ሚኒስትርና መቀመጫውን ዩናይትድ ስቴትስ ባደረገ የበጎ ምግባር ድርጅት አማካኝነት ነው እቅዱ ተግባራዊ እየተደረገ የሚገኘው። የወተት ባንኩ ከፊታችን ወር ጀምሮ በበጎ ፈቃደኝነት ወተት ለሚሰጡ እናቶች ክፍት ይሆናል። በዶክተር ትዛዝና ከእናታቸው በቂ የጡት ወተት የማያገኙ አራስ ህጻናት እንዲመገቡት ይደረጋል። ዶክተር ኤልሳቤት ኪማኒ ሙራሽ የህጻናት ጤና ጥበቃ የአፍሪካ የህዝብ ስነ ተዋልዶና የጤና ምርምር ተቋም ኃላፊ ሲሆኑ በዚህ እቅድ ውስጥ ዋና ተሳታፊም ናቸው።
The World Health Organization has recommended that if the mother's own breast milk is not available.
በተለያየ ምክንያት አራስ ህጻናት የእናታቸውን የጡት ወተት ማግኘት የማይችል ከሆነ ብቸኛውና ጤነኛው አማራጭ በበጎ ፈቃደኝነት ከሌላ እናት የተሰጠ ጡት እንዲመገቡ ዓለም አቀፍ የጤና ድርጅት ይፈቅዳል። ለዚህም ነው ወተት በፈቃደኝነት ለመስጠት የሚፈልጉ እናቶችን ማበረታታትና ለህፃናቱ በበቂ ማዳረስ ላይ ትኩረት የሰጠ ነው።
የወተት ባንኩ ዋነኛ ዓላማ ወላጅ እናታቸውን በሞትም ሆነ በተለያዩ ምክንያቶች ላጡ አራስ ህፃናት ጤናማ እድገት የተመጣጠነውን የእናት ጡት ወተት እንዲያገኙ መርዳት ነው። ዶክተር ሙራጅ እንደሚሉት አራስ ህፃናት በተለይም ከተወለዱ አንድ ወር እስኪሆናቸው ድረስ ለጤና እድገታቸው ብቻ ሳይሆን በህይወት እንዲቆዩም የእናት ጡት ወተት አስፈላጊ ነው።
የናቶ ሞታሊቲ ኢዝ ሪዲዩሲንግ ኢን አ ቬሪ ስሎ
የህፃናት ሞት ቁጥር በዝግታ ነው እየቀነሰ የሚገኘው። እኛም እዚህ ላይ ነው ማተኮር የፈለግነው። በአራስ ህፃናት ላይ የሚያተኩረው እቅድ ወር ካልሞላቸው 1000 ህፃናት 12ቱ እንደሚሞቱ በአማካኝ የተጠቀሰ ቢሆንም በአሁኑ ጊዜ በሞት እየተነጠቅን ያለነው 22 ህፃናትን እንደሆነ መረጃው ያመለክታል። እናም ይህንን ቁጥር ለማጥበብ ብዙ መስራት ይጠበቅብናል።
ከበጎ ፈቃደኛ እናቶች የተገኘው ወተት ምናልባትም ህፃናቱን ተላላፊ ለሆኑ በሽታዎች ያጋልጣቸው ይሆናል የሚል ጥርጣሬ በበርካቶች ቢስተዋልም ወተት ለመስጠት ፈቃደኛ የሆነች አንዲት ሴት የጤናዋ ሁኔታ በሚገባ በሕክምና እንደሚረጋገጥና ወተቱም አስፈላጊውን ምርመራ ካለፈ በኋላ ለህፃናቱ እንደሚሰጥ ዶክተር ሙራሽ አስረድተዋል። ዛሬው የጋቢና ጉዟችን እንግዲህ በዚሁ ወደ መጠናቀቁ ነው ሄኖክ።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን። ሁልጊዜም ቢሆን እንቀበላለን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። እንደዚሁም ከፓትሪክ ዴ ከጎረቤት ኬንያ ነው፣ እሱ ደግሞ ጋር በመሆን ነው የምንሰናበታችሁ። መልካም ምሽት።
VOA. Kun Radio Sagale Americati.